የአሜሪካ ድምፅ ራዲዮ ጣቢያ ነው።
አዋሳ ከመንሄድ ሰብሰብ ብለን እዚህ አካባቢ ያለን ሰዎች ክልል ብንሆን ወጪ ቀንሳል፣ ጊዜ ቀንሳል፣ ልማት ይፈጠናል ያላችሁት ነው። በዝርዝር አጥኑት፣ ተወያዩ። በአንድ መድረክ የሚመለስ ጉዳይ አይደለም። ክቡር ጠቅላይ ሚኒስትሩን ጠይቄያቸው ነበር፣ ለምን ዛሬውኑ ቦንጋ ክልል አይሆንም ብዬ ስጠይቃቸው፣ አይ ለሱ እኮ ስልጣን የለንም እኛ አሉኝ። እሳቸው ልምድ ስላላቸው በምክሪቹ አማከርኳቸው።
ጠቅላይ ሚኒስትር አብይ አህመድ እሁድ በደቡብ ክልል ከከፋ ዞን ነዋሪዎች ጋር በተወያዩበት ወቅት ከተናገሩበት መድረክ የተወሰደ ነው። ዝርዝሩን በአብይ ርዕስ ይዘናል።
በምስራቅ ሐረርጌ ዞን ጎሮጉት ወረዳ በደረሰ የመኪና አደጋ 10 ሰዎች ሲሞቱ ሌሎች 5 ሰዎች ላይ ደግሞ ቀላልና ከባድ ጉዳት መድረሱን የምስራቅ ሐረርጌ ዞን ፖሊስ አስታወቀ። የዚህንም ዝርዝር ይዘናል አድማጮች፣ በመጽሔት ክፍለ ጊዜ ይቀርባል።
አሁን ርዕሰ ዜናዎችን እናሰማለን። በነ ብሪጋደር ጀነራል ተፈራ ማሞ የክስ መዝገብ ላይ የአማራ ክልል ጠቅላይ ፍርድ ቤት በቀረበው የይግባኝ ውሳኔ ለመስጠት መስከረም 21 ቀን 2012 ተለዋጭ ቀጠሮ ሰጠ። ኬንያ ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች የሕገ ወጥ ንግድ መተላለፊያ ናቸው ያለቻቸውን ቀዳዳዎች ለመዝጋት እርምጃ መውሰዷ ተገለጸ። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ፓርዋን በተባለው ክፍለ ሀገር የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ከተከፈተው ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት 24 ሰዎች ተገድለው ከ30 በላይ ቆስለዋል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መስከረም 6 2012 ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። በነ ብሪጋደር ጀነራል ተፈራ ማሞ የክስ መዝገብ ላይ የአማራ ክልል ጠቅላይ ፍርድ ቤት በቀረበው የይግባኝ ውሳኔ ለመስጠት መስከረም 21 ቀን 2012 ተለዋጭ ቀጠሮ ሰጠ። አስቴር ምስጋናው ዝርዝር አላት።
የአማራ ክልል ጠቅላይ ፍርድ ቤት በነ ብርጋዴር ጀነራል ተፈራ ማሞ የክስ መዝገብ የጊዜ ቀጠሮ ይግባኝ ላይ ውሳኔ ለመስጠት ለመስከረም 21 2012 ዓ.ም ቀጠሮ ሰጥቷል። መርማሪ ቡድኑ በባህር ዳር ወረዳ ፍርድ ቤትና በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረበውንና ተጨማሪ የምርመራ ጊዜ ቀጠሮ አስፈላጊ አይደለም ብሎ የዘጋውን መዝገብ ነው ዛሬ ለጠቅላይ ፍርድ ቤቱ ሰበር ሰሚ ችሎት ይግባኝ በማለት ያቀረበው። የተጠርጣሪ ጠበቆች ለችሎቱ እንዳስረዱት መርማሪ ቡድኑ አስፈላጊ ማስረጃዎችን ሲያሰባስብና ሲያደ ደረጃ መቆየቱን ጠቁመው መርማሪ ቡድኑ ተጨማሪ የጊዜ ቀጠሮ እንዲሰጠው ቢጠይቅም ከፍርድ ቤቶቹ በተሰጠው ጊዜ አዳዲስ ማስረጃ ማቅረብ ባለመቻሉ መዝገቡን መዝጋታቸውን አስረድተዋል። መርማሪ ቡድኑ ለሰበር ሰሚ ችሎት ይግባኝ ማቅረብ ከጀመረበት ከ40 ቀናት በላይ ቢሆንም አዳዲስ ማስረጃ ማቅረብ እንዳልቻለ ገልጸዋል። የምርመራ ቡድኑ በበኩሉ ወንጀሉ ውስብስብ ቢሆንም በተሰጠው ጊዜ ጉዳዩን የማጣራት የሰው የሰነድና የቴክኒክ ማስረጃዎችን የማሰባሰብ ስራ በመሰራቱ ከ207 ተጠርጣሪዎች ከ70 እስከ 80 ያህሉ እስኪቀሩ ድረስ መለቀቃቸውን ገልጿል። ነገር ግን የምርመራ ቡድኑ 134 ማስረጃ ያለው ሰነድና 400 ገጽ የፎረንሲክ ምርመራ ማስረጃ ቢያቀርብም ፍርድ ቤቶቹ ሰነዱን ሙሉ በሙሉ ሳይመለከቱ የምርመራ መዝገቡን ብቻ በማየት የጊዜ ቀጠሮ መዝጋታቸውን በቅሬታ አቅርበዋል። አሁንም የምርመራ ቡድኑ ተጨማሪ ጊዜ እንደሚያስፈልገው አመልክቷል። የሁለቱም ጉዳይ ያደመጠው ችሎቱም የቀረበው የሰበር አቤቱታ በመሆኑና አሁን ላይ ደግሞ መደበኛ ፍርድ ቤት ስራ ባለመጀመሩ መደበኛ ፍርድ ቤቱ ስራ የሚጀምረው መስከረም 20/2012 ዓ.ም በመሆኑ ጉዳዩ በሰበር ሰሚ ችሎት በአምስት ዳኞች የሚታይ በመሆኑ በመደበኛነት ለማየትና የጊዜ ቀጠሮ ውሳኔ ለመስጠት ለመስከረም 21/2012 ዓ.ም ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ኬንያ ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች የሕገ ወጥ ንግድ መተላለፊያ ናቸው ያለቻቸውን ቀዳዳዎች ለመዝጋት እርምጃ መውሰዷ ተገለጠ። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል።
የኬንያ መንግስት ከዋናው ድንበር መተላለፊያ ውጪ ያሉት የንግድ መስመሮች ለደህንነት ስጋት ናቸው፣ ሀገሪቱንም ገቢ ያሳጣት ነው በሚል ከባለፈው ሳምንት መጨረሻ ጀምሮ ዝግ ማድረጉን አስታውቋል። የኬንያ ሀገር ውስጥ ገቢ ባለስልጣን በሞያሌ ምንም እንኳን ዋናው የገቢና ወጪ ንግድ መቆጣጠሪያ ቢኖርም ነጋዴዎች ግብር ላለመክፈል ከሌላ የሌላቸው መንገዶች ስለሚጠቀሙ ሀገሪቱ በቀን እስከ 30 ሺህ ዶላር እያጣች እንደሆነ አስታውቋል። ነገር ግን የኬንያ መንግስት የወሰደው እርምጃ ነዋሪዎችን ጎዳል ብለዋል ለአሜሪካ ድምፅ አስተያየታቸውን የሰጡት የሞያሌ ከተማ ነዋሪዎች። በንግድ ስራ የሚተዳደሩት አቶ ቃልቻ ዋቆ በእነኚህ በታገዱ መንገዶች የሚተላለፉ ቁሳቁሶች ለግብር የሚበቁ አይደሉም ሲሉ ይናገራሉ።
ይህ መንገድ በምን ምክንያት እንደተዘጋ አላውቅም። የአካባቢው ነዋሪ ይህንን ውሳኔ አልተቀበለም። ምክንያቱም አሁን ሁሉም ስራ ቆሟል። የከተማይቱ ሰው በንግድ ስራ ነው የሚተዳደረው። ስለዚህ የሀገር ሽማግሌዎች ስለ ሁኔታው መፍትሄ ለማፈላለግ እየተወያዩ ናቸው። ህብረተሰባችን በጣም ተጎድቷል።
ነዋሪዎች ከኬንያ በሶማሌ በኩል ወደ ኦሮሚያ የሚያዘልቀው መንገድ እንዲሁም በጉለድ በኩል ወደ ኢትዮጵያ ሶማሌ ክልል የሚያስተላልፈው የተሽከርካሪ መንገድ ዝግ መሆኑን ተናግረዋል። አቶ ዲደዋሪዮ የሞያሌ ወረዳ ንግድ ቢሮ ኃላፊ ናቸው። ከኬንያ መንግስት በኩል ይህ እርምጃ ሲወሰድ በኢትዮጵያ በኩል ያለው አስተዳደር መረጃ አለመድረሱን ገልጸዋል።
ምንም ምክክር አልተደረገም። መዘጋቱን ብቻ ነው ከኬንያ መንግስት ባለስልጣናት የሰማ ነው። በሁለቱ መንግስታት መካከል የተደረገ ምንም ውይይት የለም።
አቶ ዲደዋቆ ውሳኔው አነስተኛ ገቢ ያላቸው የሞያሌ ከተማ ነዋሪዎችን ስለሚጎዳ የኢትዮጵያ ሞያሌ አስተዳደር ስለ ሁኔታው የኬንያ መንግስት ኃላፊዎችን እያማከረ ነው ብለዋል። እንደ አቶ ዲዳ በኬላ በኩል ይተላለፋሉ የተባሉት በሙሉ ለቀረጥ የማይበቁ የፍጆታ እቃዎች ናቸው። የኬንያ መንግስት ግን ለደህንነትና ግብር ለመሰብሰብ መንገዶቹ ዝግ መሆን እንዳለባቸው ነው ያስታወቀው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ፓርዋን በተባለው ክፍለ ሀገር የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ከተከፈተው ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት 24 ሰዎች ተገድለው ከ30 በላይ ቆስለዋል። አንድ ሞተር ቢስክሌት የሚነዳ አጥፍቶ ጠፊ ሰው በተሰበሰበበት ወታደራዊ ቦታ አጠገብ ፈንጂውን ሲያፈነዳ ፕሬዚዳንቱ ንግግር ለማድረግ ቀርበው እንደነበር ተዘግቧል። ሕንፃው ውስጥ ከነበሩት ሰዎች ጉዳት የደረሰበት ሰው የለም። የምርጫ ዘመቻውም ከጥቃቱ በኋላ ቀጥሏል ሲሉ የአፍጋኒስታን የአገር ውስጥ አስተዳደር ሚኒስትር ቃል አቀባይ ናስራት ራሂሚ በትዊተር ጠቁመዋል። የአፍጋኒስታን ታሊባን ለጥቃቱ ኃላፊነት ወስዷል። ሕዝቡ በምርጫ ዘመቻና ከምርጫ ጋር በተያያዙ ተግባሮች ከመገኘት እንዲቆጠብ አስጠንቅቋል። በምርጫ እንቅስቃሴዎች ላይ ጥቃቶች ማካሄድ እንደሚቀጥልም አስታውቋል።
ዩናይትድ ስቴትስ ባለፈው ሳምንት መገባደጃ ላይ በሳውዲ አረቢያ የነዳጅ ዘይት ማከማቻዎች ላይ የነዳጅ ዘይት ማመንጫዎች ላይ በሰው አልባ አውሮፕላን ወይም ድሮን ጥቃት የተፈጸመችው ኢራን ናት የሚል ድምዳሜ ላይ ደርሳለች። የሳውዲ አረቢያ ንጉሥ ሳልመን ሀገራቸው የፍሬዎች ጥቃት ያሉትን የመከላከል ብቃት አላት ነው ያሉት። ይሁንና ዓለም አቀፍ ማህበረሰብ አጥፊዎችን በግልጽ እንዲጋፈትም ጥሪ ማድረጋቸው ተዘግቧል። ጥቃቱ ግማሽ የሀገሪቱን የነዳጅ ዘይት ምርት አውድሟል። የሳውዲ መንግስት በጥቃቱ የኢራን መሳሪያዎች ጥቅም ላይ ውለዋል የሚለውን ክስ ደግሟል። ያቀረበው ማስረጃ ግን የለም። የሳውዲ ካቢኔ በገለጸው መሰረት ቅዳሜ ውድቅት ላይ የተፈጸመው ይህ ጥቃት የአገሪቱ ዕለታዊ የነዳጅ ዘይት ምርት በ5.7 ሚሊዮን በርሜል እንዲቀንስ ያደረገ ነው። ዓለም አቀፍ ደህንነትና የነዳጅ ዘይት አቅርቦትን አደጋ ላይ ጥለዋል ተብሏል።
እስራኤል በስድስት ወራት ውስጥ ለሁለተኛ ጊዜ ጠቅላላ ምርጫ እያካሄደች ነው። የቀድሞ ወታደራዊ ኃላፊ ቤኒ ጋንስ ጠቅላይ ሚኒስትር ቤንያሚን ነታንያሁን እየተገዳደሩ ነው ተብሏል። ሁለተኛ ምርጫ እንዲካሄድ የተጠራው ባለፈው ሚያዝያ ወር ከተደረገው ምርጫ በኋላ ነተንያሁ ከምክር ቤቱ 120 መቀመጫዎች ቢያንስ 61 መቀመጫዎች ያለው የብዙሃን የጥምረት መንግስት ለመመስረት ባለመቻላቸው ነው። እስራኤል ውስጥ በዘልማድ ከ65 እስከ 70 ከመቶ ህዝብ ለምርጫ ይወጣል። በዛሬው ሁለተኛ ዙር ምርጫ ግን ብዙ ሰው ላይመርጥ ይችላል የሚል ስጋት ነበረ። ሆኖም ግን ሰው በብዛት እየታየ መሆኑ ተገልጿል።
በመጨረሻም አንድ የቻይና መንግስት ባለስልጣን በመጪው ወር በከፍተኛ ደረጃ የሚካሄድ የንግድ ንግግር እንዲቀጥል ለማመቻቸት ወደ ዩናይትድ ስቴትስ እንደሚጓዙ ቤጂንግ አስታወቀች። የመንግስት ይዞታ የሆነው ሽንዋ የዜና አገልግሎት በገለጸው መሰረት ምክትል የገንዘብ ሚኒስትሯ ሊያዎ ሚን ነገ ዋሽንግተን ይገባሉ። ዋሽንግተን ለሚካሄደው ከፍተኛ ደረጃ የተሰጠው ድርድር ለማመቻቸት ሲሉ ከፕሬዚዳንት ትራምፕ አስተዳደርና አቻዎቻቸው ጋር ይነጋገራሉ ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ።
በ2011 ዓመተ ምህረት ከለውጡ በኋላ ትኩረት ሰጥተን ስንሰራባቸው ከነበሩት ስራዎች መካከል አንዱና ትልቁ አጠቃላይ የሰላምና የመረጋጋት ስራዎቻችንን የማረጋገጥና ከህገ በላይነት ጋር የታዩ የነበሩ በርካታ ችግሮችን ለማረም ጥረት አድርገናል።
ከተማው ላይ ያው ብዙ ችግሮች ነበሩ፣ ከጸጥታ ጋር በተያያዘ ማለት ነው። ስለዚህ በዛ ዓመተ ምህረት ይሰራሉ ተብለው ከታቀዱት 183 ፕሮጀክቶች ወደ 53% ናቸው የተከናወኑት።
የቀደሙት የሐረሪ ክልል ፕሬዝዳንት አቶ ኦድሪን በድሪ እንዲሁም እርሳቸውን ተከትሎ የሰማችኋቸው የድሬዳዋ ምክትል ከንቲባ አቶ መሐመድ አህመድ ቡህ ናቸው። ያለፈውን 2011 ክንዋኔዎቻቸውን ከገመገሙበትም የተወሰደ ነው። በሁለተኛው አጋማሽ ይቀርባሉ፣ ጠብቋቸው። አሁን የዕለቱን አቢይ ርዕስ
ከከፋ ህዝብ የምንማረው ብዙ ነገር አለ ያሉት ጠቅላይ ሚኒስትር አብይ አህመድ አካባቢውን መጠበቁንና ከተፈጥሮ ጋር ተስማምቶ መኖሩን አድንቀዋል። አካባቢውን በመጠበቅና የተፈጥሮ ሚዛን በማስተካከል ከዚህ ህዝብ የሚበልጥ ያደገ ሀገር እንኳን የለም ነው ያሉት ጠቅላይ ሚኒስትሩ ከከፋ ህዝብ ነዋሪዎች ተወካዮች ጋር በቦንጋ መሰብሰቢያ አዳራሽ ባደረጉት ውይይት በተለያዩ ርዕሶች ላይ ለተነሱ ጥያቄዎች ላይ ምላሽ ሰጥተዋል። የእስክንድር ፍሬው ዘገባ ከውይይቱ ተሳታፊዎች የአንዳንዶቹን አስተያየትም አክሏል። ቀጥሎ ይቀርባል።
ተስማምቶ መኖር ከሰው፣ ተስማምቶ መኖር ከአካባቢ ጋር የጠቅላይ ሚኒስትር አብይ አህመድ የቦንጋ ንግግር ካጎላቸው ነጥቦች አንዱ ነው። ከዚህ አንጻር ደግሞ የሚያማልል ልምላሜ፣ ማራኪ መልክዓ ምድር ጠብቆ ላቆየው የከፋ ህዝብ አድናቆታቸውን ገልጸዋል።
ሰው ራሱን ማክበር የሚጀምረው፣ አካባቢውን ማክበር የሚጀምረው ከተፈጥሮ ጋር ተስማምቶ መኖር የመቻል ጉልበት ሲኖረው ጭምር ነው። ይህ ከባቢ የተፈጥሮና ድንቅ ባህል መሰረት መሆኑ በእኛ በኢትዮጵያን ብቻ ሳይሆን ሁለት ባዮስፌሮች ባለቤት የሆነው ይህ ቀጠና ለዓለም ያስመሰከረው ነገር ቢኖር ከወንድሞቹ ከጎረቤቶቹ ብቻ ሳይሆን ከተፈጥሮ ጋር ተስማምቶ መኖር የሚችል ድንቅ ህዝብ መሆኑም ጭምር ነው።
ተፈጥሮን በመጠበቅ ረገድ የከፋ ህዝብ ያሳየው ብቃት፣ ያደረገው አስተዋጽኦ በዓለም አቀፍ ደረጃም ሳይቀር ተወዳዳሪ እንደሚያደርገውም ጠቅላይ ሚኒስትሩ አብራርተዋል።
ያደጉ ሀገራት በአስፋልት፣ በትምህርት ቤት ተቋማት፣ በጤና ተቋማት፣ በተለያዩ መሰረተ ልማቶች ከእናንተ ይሻላሉ። ነገር ግን በዓለም ላይ የትኛውም የዓለም ክፍል ቢሆን ከእናንተ እኩል ይሆን እንደሆን እንጂ የበለጠ አካባቢው መጠበቅና የተፈጥሮን ሚዛን ማስተካከል የቻለ የተለየ ህዝብ የለም። በዚህ ስልጡንና ምስጉን መሆናችሁን በማወቅ አሁንም መትከል፣ አሁንም ተፈጥሮን መጠበቅ፣ ተፈጥሮን በመጠበቅ መኩራት፣ ሌሎቹንም ማስተማር ከእናንተ የሚጠበቅ መሆኑን በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ።
ጠቅላይ ሚኒስትሩ ከከፋ ዞን ነዋሪዎች ተወካዮች ጋር ባደረጉት ውይይትም ለተለያዩ ጥያቄዎች ምላሽ ሰጥተዋል። አዲስ የክልል አደረጃጀት ጥያቄ በተሳታፊዎች በተደጋጋሚ ከተነሱት መካከል ነው። ዞኑ ከደቡብ ክልል ርዕሰ ከተማ ሐዋሳ ያለው ርቀትና ሌሎች እክሎች የአዲሱ አደረጃጀት ጥያቄ መነሻ መሆናቸው በተለያዩ ተናጋሪዎች ተብራርቷል።
ከፋ ጠቅላይ ግዛት ተብሎ በአጼ ኃይለሥላሴ ዘመነ መንግስት ስንተዳደር ቆይተናል። ኋላ ላይ በደርግ ዘመነ መንግስትም ከፋ ክፍለ ሀገር ተብለን ስንተዳደር የቆየን ህዝቦች ነን። ዛሬ ላይ ግን ይሄ ሁሉ ማንነታችን፣ ይሄ ሁሉ ኩራታችን ተጨፍልቆ በምንም እኛ በመሰረቱ ለኛ ጅማ ቅርባችን ነው፣ ሚዛን ቅርባችን ነው፣ ሸካ ወንድማችን ነው። እሱ ከዚህ አዋሳ ሲዳማ ድረስ 1000 ኪሎ ሜትር እንድንሄድ ልንገደድ አይገባም ነበር። ከታሪክ አንፃር ከጂኦግራፊ ሎኬሽን አንፃር ልንገደድ አይገባም ነበር።
ጠቅላይ ሚኒስትሩ በሰጡት ምላሽ በጉዳዩ ላይ የበለጠ ውይይት እንዲደረግ መክረዋል።
አዋሳ ከመንሄድ ሰብሰብ ብለን እዚህ አካባቢ ያለን ሰዎች ክልል ብንሆን ወጪ ይቀንሳል፣ ጊዜ ይቀንሳል፣ ልማት ይፈጠናል ያላችሁት ነው። በዝርዝር አጥኑት፣ ተወያዩ። በአንድ መድረክ የሚመለስ ጉዳይ አይደለም። ክቡር ምክትል ጠቅላይ ሚኒስትሩን ጠይቂያቸው ነበር፣ ለምን ዛሬ ሆኖ ቦንጋ ክልል አይሆንም ብዬ ስጠይቃቸው፣ አይ ለሱ እኮ ስልጣን የለንም እኛ አሉኝ። እሳቸው ልምድ ስላላቸው በምክሪቹ አማከርኳቸው እና በሰከነ መንገድ ውይይቱን፣ ምክክሩን፣ ጥያቄውን እንቀጥል፣ ጊዜ እንውሰድ። እኔ ማረጋግጥላችሁ የእናንተ ፍላጎት ከሆነና ሁሉ ህዝብ ከተስማማበት የማይሆን አይደለም። በአንድ ጀንበር አትጠብቁት። አሁን ስታጨበጭቡ መልስ ሰጠን ብላችሁ ነው። ዋና ጉዳይ በምክክር በውይይት ካደረግ ነው። ጥናቱ ላይም ችግር ካለ አሁንም ብዙ የከፋ ሞራን እኮ አሉ። ታሪክ የሚያውቁ ጥናቱስ ማገዝ የሚችሉ ገብተው ስህተት ነው በዚህ 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 ምክንያት ጥናቱ ይስተካከል ብለው ከክልሉ መንግስት ጋር ከደህዴን ጋር መወያየት መመካከር እና የሚሻለውን ወደ ላቀ ልማት ወደ ላቀ ሰላም የሚወስደንም መንገድ በጋራ እንፍጠር የሚለውን የሚሻለው።
ጥያቄዎቻቸው ከሀገሪቱ መሪ ጆሮ መድረሳቸው በራሱ ተስፋ እንደሰጣቸው ያነጋገርኳቸው የከፋ ዞን ነዋሪ ሰዎች ተወካዮች አስረድተዋል። የመንግስት ሰራተኛ መሆናቸውን የገለጹት ይደነቅ ዮሐንስ ከውይይቱ ተሳታፊዎች አንዷ ነበሩ።
የሰጡት ምላሾች ያው በአንድ ጀንበር የሚፈታ እንዳልሆነ፣ ህዝቡ ትዕግስተኛ ከሆነ ታጋሽ ከሆነ በመቻቻል በመደመር ማንለማበት ማንበለጸግበት ጥያቄዎቻችን የማይመለሱበት ምንም ምክንያት እንደሌለን፣ ግን ያው ሁሉም ጥያቄዎች እዚህ መልስ አይሰጣቸውም። ሂደት በሂደት እዛ ካሉት ካቢኔዎቻቸው ጋር ተመካክረው ህዝቡ እዚህ ካመነ እኛ ካመንበት በጎረቤታችን ያሉ ዞኖች ካመኑበት ፌዴራል መንግስቱ ምንም እንደማይቸግረው፣ ግን ሂደት አለው በሂደት እንደሚፈታና እስከዛ ደግሞ ህዝቡ ታጋሽ ሆኖ በለመደው ትግስተኝነቱ እንዲጠብቅ የሰጡት ምላሽ እጅግ በጣም አርኪ ነው።
በንግድ ስራ ላይ የተሰማሩት መዓዛ አሰፋም ተመሳሳይ ሀሳብ አንጸባርቀዋል።
እኛ ክልሉን ስንጠይቅ ዛሬ ተብሎ ዛሬ ምላሽ ይሰጠን አይደለም፣ በትክክለኛው ተጠንቶ ፍትሐዊ በሆነ መልኩ ተጠንቶ እንደሚመለስም እናምናለን። ለዚህ ቀጣይ የሁሉም ጥያቄ ከሆነ ምላሽ ታገኛላችሁ የሚባለው ነገር በራሱ እጅግ ደስ ብሎናል። ከሁሉም በላይ የመለሱልን ምላሽ ደግሞ ቀጣይም ተያይዘን አብረንም ሰላምን በጸጥታ ተደጋግፈን እንድንሰራ ነውና እጅግ ደስ ብሎናል። ዛሬ ተብሎ ዛሬ ሆስፒታል አይገነባም ወይ ድልድይ አይገነባም። መሰረተ ልማት በራሱ ጥናት በራሱ በጀት የሚሰራ ነው። ነገር ግን ችግሮቹ እንዳሉ በአይናቸው በተጨባጭ አይተው ይሄዱልናል። ደግሞ አዳራሽ ሙሉ ህዝብ፣ ስቴዲየም ሙሉ ህዝብ፣ የክልል ጥያቄውንም ሌላው ስለጠየቀ ብቻ እንዳልጠየቅ የሁሉ ህዝብ እንደሆነ ስሜቱንም አይተው በመሄዳቸው ብቻ ራሱ እጅግ ኮርተናል፣ ደስ ብሎናል።
የከፋ ዞን አዲስ የአደረጃጀት ጥያቄ እያነሱ ካሉ የደቡብ ክልል 13 ዞኖች አንዱ ነው። የክልሉ ገዢ ፓርቲ ደኢህዴን በምሁራን አስጠናውት ያለውና በቅርቡ ይፋ የተደረገው ጥናት የደቡብን ክልል ባለበት ማስቀጠል በአንደኛነት የሚመረጥ ጠቃሚ አማራጭ መሆኑን ጠቁሟል። ይህ የማይሆን ከሆነ በሚል በሁለተኛነት ያቀረበው አማራጭ ደግሞ ደቡብን ከሁለት እስከ አምስት ወደሚሆኑ አዳዲስ ክልሎች መከፋፈል ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ዝናሽ ታያቸው ጋር በመሆን በከፋ ዞን ዋና ከተማ ቦንጋ የተገኙት ከትናንት በስቲያ እሁድ ነበር። ምክትል ጠቅላይ ሚኒስትር ደመቀ መኮንንና መከላከያ ሚኒስትር ለማ መገርሳም አብረዋቸው ተጉዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩ ዘገባ ወደ ምስራቅ ኢትዮጵያ ይወስደናል። በምስራቅ ሐረርጌ ዞን ጎሮጉት ወረዳ በደረሰ የመኪና አደጋ 10 ሰዎች ሲሞቱ ሌሎች 5 ሰዎች ላይ ቀላልና ከባድ ጉዳት መድረሱን የምስራቅ ሐረርጌ ዞን ፖሊስ አስታውቋል። አደጋውን ተከትሎም ምስራቅ ኢትዮጵያን ከመሃል አገር የሚያገናኘው አገር አቋራጭ መስመር ለአራት ሰዓታት ተዘግቶ እንደነበር ተጓዦች ለአሜሪካ ድምፅ ገልጠዋል። ፖሊስ ከአካባቢው ነዋሪዎች ጋር ከተደረገ ምክክር በኋላ መንገዱ መከፈቱንና አደጋ አድራሹንም ለመያዝ ጥረት እየተደረገ መሆኑ ተመልክቷል። አዲስ ቸኮል ዝርዝሩን ይዟል።
ከጅጅጋ ወደ አዲስ አበባ ምሽት 4 ሰዓት ላይ በመጓዝ የነበረ ቅጥቅጥ የህዝብ ማመለሻ ይሱዙ በጎረጉቱ ወረዳ መዲሳ ጃለላ ቀበሌ በአካባቢው ሰርግ ላይ የነበሩ ሰዎች ላይ የሞትን አካል ጉዳት አድርሰዋል። የምስራቅ ሐረርጌ ዞን ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ስዩም ደገፋ ስለ አደጋው እንዲህ ይናገራሉ።
አደጋው ሊደርስ የቻለው በአካባቢው ሰርግ ላይ የቆዩ ሰዎች ከሴቷ ቤት ወደ ወንዱ ቤት ሙሽሮችን አጅበው በመጓዝ ላይ እንዳሉ አይሱዙ በፍጥነት ይጓዝ ስለነበረ ሰርገኞቹ ላይ ወጥቶ ዘጠኝ ሴትና አንድ ወንድ ወዲያውኑ ሲሞቱ በሶስት ሰዎች ላይ ከባድ በሁለት ሰዎች ላይ ቀላል ጉዳት አደጋ ደርሷል። በሙሉ ሽሮቹ ላይ ምንም አይነት ጉዳት የደረሰ ነገር የለም፣ ግን በድንጋጤ ለጊዜው ከአካባቢው ተሰውሯል። ሌላው አሽከርካሪው ከአካባቢው ተሰውሯል። እሱን ይዘን ለፍርድ ለማቅረብ እና የአደጋው መንስኤ ምን እንደሆነ በማጣራት ላይ ነው የምንገኘው በአሁኑ ወቅት። ጉዳት የደረሰባቸው ሰዎች ለሕክምና ወደ ድሬዳዋ ድል ጭራ ሆስፒታል ተልከዋል።
ሆኖም በአይሱዙ ተሳፍሮ የነበሩ ተጓዦች ላይ ምንም የደረሰ ጉዳት የለም ተብሏል። አደጋውን ተከትሎ ምስራቅ ኢትዮጵያን ማለትም ሶማሌና ሀረሪ ክልሎችን የድሬዳዋ አስተዳደርና ምስራቅ ሀረርጌ ዞንን ከመሀል ሀገር የሚያገናኘው መንገድ ለሰዓታት ተዘግቶ መቆየቱን ለስራ ጉዳይ ከድሬዳዋ ወደ አዲስ አበባ ሲጓዙ የነበሩት አቶ አብይ ሽመልስ ተናግረዋል።
እኛ የቆምንበት ሰዓት ከ6 ሰዓት ከ5 እስከ 10 ሰዓት ይሆናል። አሁን የተለቀቅነው በርካታ አሁን በመንገዴ ላይ በርካታ ተሳቢ መኪናና ነዳጅ ጫኝ ቦቴዎች እየተጓዙ ነው ያሉት። እንዲሁም የህዝብ ትራንስፖርት መኪናዎች መንገድ ላይ ከድሬዳዋ ተነስተው ወደ አዲስ አበባ የሚሄዱ መኪናዎች አሁን መንቀሳቀስ ጀምረዋል። አሁን ወደ አዲስ አበባ
ከድሬዳዋ ሌሊት ተነሱት። አሁን ገና ነው ወደ አዲስ አበባ ጉዞ የጀመሩት ማለት ነው?
አዎ ገና ነው። ሌሊት 11 ሰዓት የተነሱት መኪናዎች አሁን ገና ህዝብ ጭነው እዛው ቆቦ አካባቢ ጉዞ ጀምረዋል ወደ አዲስ አበባ። የመኪናው መጨናነቅ በጣም ከፍተኛ ነው። መኪናው በግምት እንግዲህ ያለውን ትራንዚሽን የጅቡቲ የሚገቡ የሚወጡ መኪናዎች አሉ። ለግምት የሚያስቸግር የመኪና ብዛት ነው ያለው።
ከሰዓት በኋላ 10 ሰዓት አካባቢ ግን መንገዱ መከፈቱን ኮማንደር ስዩምም ያረጋግጣሉ።
መንገዱ የተዘጋ ያው እንግዲህ እንደሚታወቀው 10 ሰው በጣም ከፍተኛ ነው። በአካባቢው ነዋሪዎች ሰዎች ናቸው። በእነዚህ ላይ የደረሰ ጉዳት በጣም ዘግናኝና አሰቃቂ ነው። አስከሬኖች አስፋልት ላይ ነበሩ ጉዳት የደረሰባቸው። እነዚህን ሰዎች ተነስተው ወደ ነበሩበት ቦታ መሄድ የሹፌሩ መጥፋት ጋር ተያይዞ ትንሽ ያለመግባባት ከአካባቢው ነዋሪዎች ጋር ስለነበረ ለተወሰኑ ሰዓታት መንገድ ተዘግቶ ነበር። ከዛ በኋላ የጸጥታ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ከአካባቢው ነዋሪዎች ጋር ውይይት ከተደረጉ በኋላ መንገዱ ሊከፈት ችሏል።
የምሽት ጉዞን በተመለከተ ኮማንደር ስዩም የሚሉት አላቸው።
አሁን ትልቁ ችግር የሆነው ምንድን ነው? አንድ የሌሊት ጉዞዎች በሚሄዱበት ሰዓት ያው እንግዲህ የትራፊክ መጨናነቅ አይኖርም ከሚል አንጻር ፍጥነታቸውን መቆጣጠር አይችሉም። ሁለት ወደ አካባቢ የሚመጡት በአካባቢው ላይ ብዙ ጊዜ የነጉ ሰዎች ላይሆኑ ይችላሉ። ምስራቅ ሐረርጌ የመሬት አቀማመጡ ዳገታማ፣ ቁልቁለታማ፣ ጠመዝማዛ በመሆኑ ጥንቃቄ ማድረግ ይገባቸዋል። አሁን ምሽት ነው። ትራፊኮች ምን ይጠቁማሉ፣ ምን ያስገድዳሉ፣ ምን ይላሉ የሚለውን ነገር ለማየት ራሱ የሚያስቸግር ሰዓት ነው። በአካባቢው የአየር ሁኔታ ዝናብ አለ፣ ጉም አለ። በዚህ ሰዓት ላይ አሽከርካሪዎች በጣም ጥንቃቄ አድርገው ፍጥነታቸውን ጠብቀው ሕግ በሚፈቅደው መሰረት ማሽከርከር አለባቸው። ሌላው ሙሽራዎች ሁልጊዜ ሰርግ በሚኖርበት ጊዜ አሁን እንግዲህ እንደ አካባቢያችን ባህል ከአንዱ ቤት አንዱ ቤት ሙዚቃ በቴፕ ተከፍቶ እየተዘፈነ ነው ከመንደር ወደ መንደር የሚተላለፉት። በዚህ ሰዓት ላይ መንገዶችን የመኪና መንገድ ትልቅ የትራፊክ ፍሰት ያለበት ነው። ከሀረር ድሬዳዋ፣ ከአዲስ አበባ ሀረር፣ ድሬዳዋ፣ ጅጅጋ፣ ከእነዚህ ደግሞ ወደ አዲስ አበባ የሚሄድ መኪና በስፋት የሚንቀሳቀስበት ነው። ህብረተሰቡ ከፖሊሱ ጎን ቆሞ ይህን የትራፊክ አደጋ ለማስቀነስ አጋዥ መሆን አለበት።
በምስራቅ ኢትዮጵያ ለንግድና ለሰዎች ጉዞ በስፋት ይዘወተር የነበረው የሌሊት ጉዞ በተደጋጋሚ በሚያስከትለው አደጋ የተነሳ ብዙ ጊዜ ክልከላዎች ቢደረጉበትም ሙሉ በሙሉ ግን ማስቀረት አልተቻለም። አደጋዎችም እንዲሁ አልቀሩም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ማግኘት ይገባን የነበረውን ጥቅማ ጥቅም ሳናገኝ ከስራ መሰናበታችን አግባብ አይደለም ሲሉ በአማራ ክልል በተለያዩ አካባቢዎች ይሰሩ የነበሩ ምልምል የልዩ ኃይል ፖሊስ አባላት ገለጹ። አስቴር ምስጋናው ዝርዝር አላት።
ቅሬታ አቅራቢዎቹ እንደተናገሩት ወደ 200 የሚጠጉ ምልምል የልዩ ኃይል ፖሊስ አባላት ከስራ የታገዱት ከሰኔ 15ቱ ጥቃት ጋር በተያያዘ ነው።
ወታደር መንግስቱ እባላለሁ። የመጣሁት ከሰሜን ሸዋ ምንጃር ወረዳ ነው። ዋነኛው መንስኤው ሰኔ 15 በተደረገው ግጭት ባህርዳር ላይ ማለት ነው፣ አሳመነው ጽጌ ሲሞት ስልክ ደውላቸዋል ወይም ደግሞ አዝናቸዋል በሚል ምክንያትና የእሱ ደጋፊ ናችሁ የአብን አባል ናችሁ በሚል ነው የተቀነስ ነው። ምንም አይነት ወንጀል የሰራ ነው ለህግ የሚያስጠይቀን ወይም በህግ የምንጠይቅበት ወንጀል ሰርተን አልተገኘንም።
አብን ናችሁ፣ የአሳምነው ደጋፊ ናችሁ የተባላችሁት በምን መልኩ ነው? ፊት ለፊት ነው የተነገራችሁ? በደብዳቤ ነው የተገለጸላችሁ?
አሳምነው እንደሞተ በ15 ቀኑ የልዩ ኃይል አመራሮች መጡና ስብሰባ ተደረገና ጄኔራል አሳምነው ጽጌ መፈንቅለ መንግስት አድርጓል ስላደረገ በእሱ የተካተታችሁ ወይም ደግሞ የእሱ ደጋፊ የሆናችሁ ካላችሁ ይሄም ማጥራት ስለሆነ በሚል መጥተው አናገሩና እኛ ያለነው በረሃ ነው፣ ምንጃር ወረዳ ሸንኮራ አራርት የምትባል ቦታ ነው ያለችው። እዛ ነው ያለነው እኛ። ጄኔራሉ በሰዓቱ መሪያችን ነበር፣ ነገር ግን የፈጸመውን ወንጀል አናውቅም። ተፈጸመ የሚባል ሰማን። የግድ አማራም እንደመሆናችን መሪያችንም እንደሆነ አዝነናል። ያው በቡድን ቁጭ ብለን ስናዝን ያዩ አባሎች እንደዚህ ሲሉ ነበር በሚል አቀረቡብን። ተገመገምነ። ያምን አባል ነህ አሉኝ። አይደለሁም። ያሳምነው ደጋፊ ነህ? አይደለሁም። ይሄ የአማራ ክልል ፖሊስ እንጂ የአንድ ግለሰብ ወታደር አይደለሁም አልኩኝ። ሻለቃውና የተወሰኑ አምሳለቃዎች ነው ብለው አረጋገጡና እኔ ከስራ እንድሰናበል ሌሎችንም በዚሁ ደጋፊ ናቸው በሚል ተበታትነናል።
ሌላው ከሰቆጣ የመጣው ምክትል ሳጅን ላቀ ደስታ እንደተናገረው በቅርብ ባሉ አመራሮች ላይ አሉታዊ አስተያየት መስጠታቸው አሁን ለተፈጠረው ሁኔታ ዳርጓቸዋል።
ሐምሌ 26 27 ጀምሮ የሂስና ግለይስ ግምገማ ነበረ። ከዛ በፊት ግን ክራይ ሰብሳቢዎችን እንዋጋ ነበረ። ልክ ጓደኛዬ ሲናገር እንደነበረው የበጀት መጭበርበር ነበረ፣ በብዙ ግለሰቦች እንግልት ነበረ። የሚሰሩ ስራዎች ጥሩ ስላልሆኑ እነዚህ ስራዎች መስተካከል አለባቸው። የአማራ ህዝብ እንደዚህ አይነት መሪ አይደለም የሚፈልግ። በ21ኛው ክፍለ ዘመን አሰራራችን መቀየር አለብን። ስለዚህ በተማረ አንደበት ነው ሰራዊቱን ልንመራው የሚገባ የሚል አስተሳሰብ ከቲም እስከ ጋንታ ድረስ እስከ ሻለቃ በሚፈጠሩ መድረኮች እንገመግም ነበረ። ስለዚህ በዛ ላይ በምን ሰጠው ሂስ ላይ መሪዎች ለእኛ ጥሩ አመለካከት አልነበራቸውም። እኛን መደገፍ እየቻሉ እኛን ግን ሲያገሉን ነው የነበረ። ይህም ስህተት ነው እያልን ነበር። ከዛ በኋላ ልክ ክልሉ ላይ በሰኔ 16 በተቀነባበረው ሴራ እየተሳተፈ የሌላ የድርጅት የፖለቲካ ፓርቲ አባል የሆነ አንዳንድ የዲስፕሊን ችግር ያለባቸው ግለሰቦች መወገድ አለባቸው ተብሎ ታሰቡ ወይል ሁላችንም ያስማማናል። ምክንያቱም ህብረተሰቡ በጸጥታ ኃይሉ ላይ አመኔታ አልነበረውም። ስለዚህ በዛ መሰረት ሂሳችን ተቀብለናል። ቤቱ የሰጠን ሂስ ተቀብለናል። ሂሳችን እኛም ይህ ችግር አለብን ብለን ችግራችን ተቀብለን በሂስ ደረጃ ወርደናል። ነገር ግን አሁን እኔ ለምሳሌ የታሰርኩት አንድ ጓደኛ ናን ያለው ቤቱ አሳልፎናል፣ ሂሳቸውን አውርደዋል፣ መቀጠል ያለባቸው ግለሰቦች ናቸው ተባለ። ግን ደግሞ ሌሎች ከታሰሩ ከሁለት ቀን በኋላ ታስረናል።
አባላቱ ከስራ የተሰናበቱ መሆናቸውን በሚገልጸው ደብዳቤ ላይ ብዥታ እንዳለ ነው የገለጹት። በአንዳንዶቹ ላይ ምንም ምክንያት ያልተጻፈ ሲሆን፣ በአንዳንዶቹ ላይ ደግሞ በስነ ምግባር ችግር ይላል። አንድ ፖሊስ ሲቀጠርም ሆነ ሲሰናበት በህግ ነው። ያ ህግ አሁን አልተተገበረም ባይ ናቸው።
ፖሊስ ሲቀጠርም ሲሰናበትም መስፈርት አለው፣ ህግ አለው። ህጉ አልተከበረም። ወንጀል አልፈጸምንም። ፈጽመን ከሆነ ደግሞ በህግና አግባብ አንቀጽ ተጠቅሶበት ይህን ወንጀል ፈጽመ ከዚህ ስራ ተሰናብታ ስትሰናበት ደግሞ ድጋፍ አለው። መሸኛ ሲሰጠን ትራንስፖርትና የተለያዩ ድጋፎች ተደርጎልን ወደ ህዝባችን መቀላቀል ነበረብን። ግን መንግስት ይህን አላደረግም። ሲወስደን ያደረገውን እንክብካቤ ሲመልሰን ሜዳ ላይ ነው የበተነን።
መልሱ ሲመጣ ያየሽ ወረቀት የዘይነት ወረቀት ነው የተሰጠን። ይህ ወረቀት ደግሞ ምንም ሊገልጽ
ነው የሚለው ወረቀቱ
የልዩ ኃይል የመሰናበቻ ቅጽ ነው የሚል ወረቀቱ ማለት ነው። ስለዚህ
የተሰናበቱበት ምክንያት
ምንም የተሰናበትንበትን ምክንያት የሚገልጽ ነገር የለም። ስንሰናበት የተደረገልን ድጋፍ የለም። ስለዚህ ወዴት እንደምንሄድ ለራሱ አናውቀው።
ቅሬታ አቅራቢዎቹ ከስራ ለመሰናበታቸው ተጠያቂ ያደረጉት የቅርብ አለቆቻቸውን ነው።
እኛ ተባረን የምንለው በክልሉ መንግስት ሳይሆን ቅርብ ባሉ አመራሮች፣ ክራይ ሰብሳቢዎች።
ቅሬታውን በመያዝ ጉዳዩ ወደሚመለከታቸው የመንግስት ተቋማት በአመራም የስራ ኃላፊዎችን ማግኘት አልቻልኩም። መልስ እንዳገኘው የምመለስ ይሆናል። ሰኔ 15 ቀን በባህር ዳርና በአዲስ አበባ በተፈጸሙ ጥቃቶች የአማራ ክልል ርዕሰ መስተዳደርና የጦር ኃይሎች ጠቅላይ ኢታማዦር ሹምን ጨምሮ ከፍተኛ ባለስልጣናት መገደላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ተከታዩ ደግሞ ወደ ቡራዩ ይወስደናል። ሰሞኑን ቡራዩ በሚገኝ የፖሊስ ሰፈር ላይ በተወረወረ ቦምብ የስምንት ሰዎች መቁሰላቸው ታውቋል። ፀሐይ ዳምጠው ተጨማሪ ይዛለች።
ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው። መስከረም 1 2012 ዓ.ም የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱት ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት አንድ ሰዓት ተኩል ገደማ ላይ የቦምብ ጥቃቱ እየደረሰብን ሲል ይናገራል ኮንስታብል ኑረዲን።
እራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመካከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮጥኩኝ፣ ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻልንም። ማታ ነው፣ ጨልሟል።
ኮንስታብል ኑረዲን ጨምሮ በፍንዳታው የተጎዱ 9 ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረዲን ገልጿል።
የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪው ማንነት ይገኛል ይያሉን ነው።
በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግስት በተለያዩ መገናኛ ብዙሃን ያወጣው መረጃ እንደተለመደው ስም የማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራሪያ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል።
መንግስት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ ሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም፣ ሸኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም። መግለጫው የተሰጠው የኦነግን ስም ለማጥፋት ነው። ካላግባብ ወደኛ ጣት ተቀስሯል ብለን ነው መግለጫውን ያወጣ ነው።
የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የቡራዩ ከተማ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል።
እስካሁን ባረጋገጥ ነው ይህን ድርጊት የፈጸሙት የኦነግ ሸኔ አባላት ናቸው። የእኛ አባላት ቀኑ አመት በዓል ስለሆነ በዓሉን እያከበሩ ነበረ። ማታ ላይ ለማረፍ መኖሪያቸው ውስጥ ተሰብስበው እራት እየበሉ ነው ፍንዳታ የተከሰተው።
ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እንዲሁም በኤፍኤም 94.3 አሀዱ ሬዲዮ ላይ ተከታተሉን። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 መሆኑን የስቱዲዮ ሰዓታችን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከአዳነች ፍሳዬ።
በነ ብርጋደር ጀኔራል ተፈራ ማሞ የክስ መዝገብ ላይ የአማራ ክልል ጠቅላይ ፍርድ ቤት በቀረበው የይግባኝ ውሳኔ ለመስጠት መስከረም 21 ቀን 2012 ተለዋጭ ቀጠሮ ሰጠ። ኬንያ ከኢትዮጵያ ጋር የምትዋሰንባቸው አካባቢዎች የሕገ ወጥ ንግድ መተላለፊያ ናቸው ያለቻቸውን ቀዳዳዎች ለመዝጋት እርምጃ መውሰዷ ተገለጸ። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ፓርዋን በተባለው ክፍለ ሀገር የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ከተከፈተው ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት 24 ሰዎች ተገድለው ከ30 በላይ ቆስለዋል። ዩናይትድ ስቴትስ ባለፈው ሳምንት ማብቂያ ላይ በሳውዲ አረቢያ ኢንዳይ ዘይት ላይ የድሮን ጥቃት የፈጸመችው ኢራን ናት የሚል ድምዳሜ ላይ ደርሳለች። የሳውዲ አረቢያ ንጉሥ ሳልመን ሀገራቸው ፈሪዎች ጥቃት ያሉትን የመከላከል ብቃት አላት ብለዋል። ይሁንና ዓለም አቀፍ ማህበረሰብ አጥፊዎችን በግልጽ እንዲጋፈጥ ጥሪ ማድረጋቸው ተዘግቧል።
አድማጮች የሰዓቱን የዓለም ዜና ባጫጭሩ ነበር የሰማችሁት። ወደ ሁለተኛው አጋማሽ ልንዘልቅ ነው። ታዲያ እዚህ ግድም በሙዚቃ ፋታ እናደርጋለን። የምሽቱ ዜማ ምርጫችን ተጀምሯል። ድምፃዊው ሮፍናን ነው። ትደመጫለሽ ይላል ለየት ባለው ስልቱ።
Chirka, Timazin, and Shai.
አቱ ድምጻዊ ሮፍናን ነው ትደምቂያለሽ ሲል ያቀነቀነልን ሮፍናን እናመሰግናለን። አድማጮች አሁን በቀጥታ ወደ ሁለተኛው አጋማሽ ልንዘልቅ ነው። በ22 25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አስተናጋጆች አሉላ ከበደና
አዳነች ፍስሐዬንን። አሁን ሁለተኛው የፕሮግራማችን ክፍል ላይ ደርሰናል። ንግድና ምጣኔ ሀብት ይቀድማል። ከግማሽ ቢሊዮን ብር በላይ የህዝብ መዋጮ ለአስር ሺህ ወጣቶች ስራ ይፈጥራል የተባሉ የኢንዱስትሪ ፓርኮች በወላይታ ህዝብ በዞኑ የተለያዩ ከተሞች ሊገነቡ ነው። የኢንዱስትሪ ፓርኮችን ግንባታ ለማስጀመር ከ500 እስከ 600 ሚሊዮን ብር ያስፈልጋል የተባለ ሲሆን በተካሄደ የገቢ ማሰባሰብ መርሃ ግብርም 130 ሚሊዮን ብር መሰብሰቡን የዞኑ አስተዳዳሪ ገልጸዋል። ሌላ በኩል ትላንት በሶዶ ከተማ በተካሄደ ጊፋት አዋርድ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ለዞኑና ለሀገሪቱ በጎ ስራ ሰርተዋል የተባሉ አካላት እውቅና ተሰጥቷቸዋል። አቶ ኃይለ ማርያም ደሳለኝ በስልጣን ዘመናቸው ለፈጸሙት ጥፋት ህዝቡ ይቅርታ እንዲያደርግላቸው ጠይቀው አሁንም ለህዝብ ጥቅም እንደሚሰሩ ተናግረዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምቤ እንዳሉት በዞኑ በህዝብ መዋጮ ለአስር ሺህ ወጣቶች የስራ እድል የሚፈጥር የኢንዱስትሪ ፓርኮች ይገነባሉ። አቶ ዳጋቶ የኢንዱስትሪ ፓርኮችን ለመገንባት መነሻ የሆነው በዞኑ በርካታ ወጣቶች ስራ አጥ መሆናቸው ነው ብለዋል። ግንባታውን ለመጀመር ከ500 እስከ 600 ሚሊዮን ብር እንደሚያስፈልግ ተናግረው በቂ የአዋጭነት ጥናት በወላይታ ሶዶ ዩኒቨርሲቲ፣ በወላይታ ልማት ማህበርና በዞኑ ኢንቨስትመንት ተደርጓል ነው ያሉትም። ከትላንት በስቲያ ተካሄደ ባሉት የገቢ ማሰባሰቢያ መርሃ ግብርም በግማሽ ቀን ብቻ 136 ሚሊዮን ብር ተሰብስቧልም ብሏል።
በገቢ ማሰባሰቢያ ፕሮግራም ወደ 400 እስከ 500 ሚሊዮን ብር እናሰባስባለን ብለን አቅደን በዛ ዕለት ግማሽ ቀን ላይ ላውንች አድርገናል። በዛ ፕሮግራም ላይ በመጀመሪያው ቀን ፕሮግራም ላይ የተሳተፉት የመንግስት ተቋማት ብቻ ናቸው። በዛ ፕሮግራም በግማሽ ቀን 136 ሚሊዮን ብር በላይ ገንዘብ ነው የተሰበሰበው።
ለምን ያህል ወጣት ነው የስራ እድል ሊፈጥር የሚችለው? አቶ ደገተው፣
ያው እንደምታውቀው እንደኛ ዞን በጣም በርካታ ስራዎች ያሉበት እንዲሁም የተለያዩ ዘርፍ ላይ መስራት የሚችሉ ሌቨር ስፖርት ያለበት አካባቢ ስለሆነ ለበርካታ ሰው ስራ እድል የሚፈጥሩ ተቋማትን መፍጠር መቻል አለብን የሚል እቅድ ይዘን 2010 ላይ ዲፕሎም እና ዲግሪ የያዘ 90 ሺህ አካባቢ ወጣት መኖሩን በጥናት ተለይቷል። ከዚህ ውስጥ በዚህ አሁን በሚጀመሩ የተለያዩ መስኮች ላይ እስከ 10 ሺህ ወጣት ስራ እድል ለማስጠር ታቅዷል። ቀጣይ ፕሮጀክቶቹ በአንዴ የሚያልቁ አይደለም። በዚህ ልክ እየፈጠረ ቁጥሩ እየጨመረ ይሄዳል ብለን እንጠብቃለን።
ሌሎች የህብረተሰብ ክፍሎች፣ የመንግስት ሰራተኞች፣ ኢንቨስተሮች፣ ነጋዴዎችና ሌሎችም ተሳታፊ የሚሆኑበት የገቢ ማሰባሰቢያ መርሃ ግብርም እንደሚዘጋጅም ተናግሯል። ህዝቡ ተሳትፎ ለማድረግ ተነሳሽነቱን ገልጿል ያሉት አስተዳዳሪው ኢትዮጵያውያንም ድጋፋቸውን የሚያደርጉበት መርሃ ግብርም ከኢትዮ ቴሌኮም ጋር በመተባበር አጭር የጽሁፍ መስመር በአንድ ወር ውስጥ ይፋ ይሆናልም ብሏል። የሀገር ውስጥና የውጭ ባለሀብቶች መዋዕለ ንዋያቸውን በማፍሰስ ራሳቸውንና አካባቢያቸውን የሚያነቡበትና ተጠቃሚ የሚያደርጉበት የኢንዱስትሪ አብዮት ነው ብሏል። ለፓርኮቹ ግንባታ 250 ሄክታር መሬት በሶዶ ከተማ የተዘጋጀ ሲሆን በዞኑ በአረካና በቦዲቲ ከተሞች መሬት መዘጋጀቱን ነው የዞኑ የመንግስት የመረጃ ቋት ተዘገበው። ኢንዱስትሪያል ኢንጂነሪንግ ማዕከል፣ የኮንስትራክሽን ግብዓት ማምረቻ፣ የቆርቆሮና ምስማር ፋብሪካ፣ አውቶሞቲቭ ጋራጅ እና የተቀናጀ የአግሮ ፕሮሰሲንግ ፓርክ ከሚገነቡ ፋብሪካዎች መካከል ይገኙበታልም ተብሏል። በሌላ በኩል ትላንት በሶዶ ከተማ አርአያዎቻችን በረከቶቻችን ናቸው በሚል መሪ ሀሳብ በተካሄደ በጊፋት አዋርድ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና ባለቤታቸው ወይዘሮ ሮማን ተስፋዬም እንዲሁም ለዞኑና ለሀገሪቱ በጎ ስራ ሰርተዋል የተባሉ አካላት እውቅና ተሰጧቸዋል።
ሌሎች ከሀገር ውስጥና ከውጭ ሀገር ጥሪ የተደረገላቸው ሰዎች ተሳትፏል። የተለያዩ ዶክተሮች፣ ፕሮፌሰሮች በተለያዩ ዘርፎች ላይ ትልቅ ስራ የሰሩ ሰዎች ባሉበት ቦታ ነው የተከናወነው። በህይወት ያሉ ሰዎች ብቻ ሳይሆን በህይወት የሌሉ ግን ደግሞ በርካታ ስራ ሰርቶ ያለፉ አባቶች ስማቸው ተነስተው ቅድሚያ የመስጠት ስራ፣ ተሞክሯቸው ለትውልድ እንዲተላለፍ የማድረግ ስራ ተሰርቷል። ከነኛ መካከል ብፁዕ አቡነ ተክለ ሃይማኖት አሉ። ሌላኛው ደግሞ የፕሮቴስታንት እምነት የሰበኩ አባት አባ ባህዳሩ አሉ። የእነሱን ተግባር አርአያነታቸውን ለወጣት የማካፈል ስራ ተሰርቷል።
ጊፋታ ማለት የወላይታዎች የዘመን መለወጫ በዓል ሲሆን በዚሁ የተሰየመ ሽልማት ሰጪ ድርጅት ነው። በፖለቲካ፣ በንግድና ቢዝነስ፣ በኪነ ጥበብ፣ በትምህርት፣ በባህልና ሃይማኖት ዘርፎች በሀገርም ሆነ በዓለም አቀፍ ደረጃ መልካም ሰርተዋል፣ በጎ ተጽዕኖውን ፈጥሯል ለተባሉ 45 ግለሰቦች፣ ሽማግሌዎች፣ ፖለቲከኞች፣ በጎ አድራጊዎችና የሃይማኖት መሪዎች የምስጋናና የእውቅና ሽልማት የተበረከተላቸው። የፕሮግራሙ አስተባባሪ አቶ አንዳለም ሳይዳ እንዳሉት መቻቻል፣ መከባበር፣ ይቅርታ፣ እርቅና መሰለ ብሔሮች ሴቶች በማጎልበት የተጀመረውን አገራዊ ለውጥ ጉዞ መደገፍ ዓላማ ያደረገ ስነ ስርዓት ነው። አካባቢው በእውቀትና በልምድ በሀገርም ሆነ በዓለም አቀፍ ደረጃ በጎ ተጽዕኖ የፈጠሩ ግለሰቦች የወጡበት ቢሆንም በተለያዩ ምክንያት እርስ በርስ መነጋገር፣ የመከባበርና ለጋራ ዓላማ በአንድነት የመነሳት እድሎች እንዳልነበሩም ተናግሯል። በፖለቲካ አመራር፣ በትምህርትና በሌሎች ጉዳዮች እስከ ዓለም አቀፍ ደረጃ ላበረከቱት አስተዋጽኦ ሽልማቱ የተበረከተላቸው የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናገሩ ብሎ የኢትዮጵያ ዜና አገልግሎት እንደዘገበው ከሆነ ስነ ስርዓቱ በአገሪቱ የተጀመረውን የለውጥና የአንድነት ጉዞ ለማጠናከር የጎላ አስተዋጽኦ ይኖራል ማለታቸውን ነው። ጊዜው የይቅርታ ነው ያሉት አቶ ኃይለማርያም ደሳለኝ በነበራቸው የስልጣን ቆይታ ወቅትም የተፈጠሩ ስህተቶችን ህዝቡ ይቅርታ እንዲላቸው በመጠየቅ በቀጣይም ህዝቡን ተጠቃሚ ለማድረግ የድርሻቸውን እንደሚወጡም ገልጿል ነው የተባለው። የሀገር ሽማግሌዎችና የሃይማኖት መሪዎችን በበኩላቸው ወጣቶች የሰላም የመቻቻል የመከባበርና ሰርቶ የመለወጥ ባህል እንዲያጠናክሩ መክረዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስ እናመሰግናለን። ለሳምንታዊው ንግድና ምጣኔ ሀብት ነበር የቀደመውን ዘገባ ያደረሰን። አሁን ወደ ሀረር ወደሚወስደን ቅንብር እናምራ። በመግቢያችን ጠቆም ያደረግነው ቅንብር ነው የሀረር ወደ ሀረር ያሻገረን። ያለፈው 2011 ዓ ም ለሀረሪ ክልልና ለድሬዳዋ ከተሞች የተለያየ ገጽታ የነበራቸው የችግሮችና ለመፍትሄም የተደረጉ ጥረቶች ዓመት እንደነበረ የሀረሪ ክልል ፕሬዚዳንት አቶ ኦርዲን በድሪ እንዲሁም የድሬዳዋ ከተማ ምክትል ከንቲባ አቶ አህመድ ሙሐመድ ቡህ ገልጠዋል። የባለስልጣናቱ የሰጧቸውን መግለጫዎች የተከታተለው አዲስ ቸኮል ነው ተከታዩን ያቀናበረው።
የሀረሪ ክልልና የድሬዳዋ አስተዳደር አመራሮች አዲሱን ዓመት ምክንያት በማድረግ ለጋዜጠኞች በሰጡት መግለጫ በ2012 ከ2011 በተሻለ ህብረተሰቡ እንደሚያገለግሉ ተናግረዋል። ሁለቱም አካላት በ2011 የተለያዩ ችግሮችን አሳልፈዋል። የሀረሪ ክልል ፕሬዚዳንት አቶ ኦርዲን በድሪ በ2011 ስለነበሩባቸው ችግሮች እንዲህ ይላሉ።
በ2011 ዓመተ ምህረት ከለውጡ በኋላ ትኩረት ሰጥተን ስንሰራባቸው ከነበሩት ስራዎች መካከል አንዱና ትልቁ አጠቃላይ የሰላምና የመረጋጋት ስራዎቻችንን የማረጋገጥና ከህግ በላይነት ጋር ይታዩ የነበሩ በርካታ ችግሮችን ለማረም ጥረት አድርገናል። በዚህም እንግዲህ አበረታች ውጤት አግኝተናል። እነዚህ አበረታች ውጤቶች በቀጣይም ሊጠናከሩ የሚገባቸው አሁንም ሙሉ በሙሉ ያልተቀረፉ ስራዎች እንደሆኑ ግምገማዎቻችን ያመላክታሉ። ከዚህ በተጨማሪም እንግዲህ በተለይም በ2011 ዓመተ ምህረት ትኩረት ሰጥተን እንሰራበት የነበረው በልማቱ በኩል ለወጣቶች ስራ እድል ፈጠራ ከፍተኛ ትኩረት ሰጥተን ለመስራት ሙከራ አድርገናል። በዚህም እንግዲህ የተገኙ ውጤቶችም አሉ። አንዳንድ መታረም ያለባቸው ጉድለቶችም አሉ።
የሀረሪ ክልል ፕሬዚዳንቱ ከገለጿቸው ችግሮች ባሻገር 2011 አንዳንድ የከተማዋ ሰፈሮች ለወራት ዋሳ ያገኙ የቆዩበት እንዲሁም የኮንዶሚኒየም ቤቶች፣ የቀበሌ ቤቶችና ክፍት ቦታዎች በህገወጥ መንገድ ለመውሰድ የተሞከረበትም ነበር። የድሬዳዋ አስተዳደር በ2011 ዓመተ ምህረት በብሔር በጎሳና በሰፈር ሲፈጠሩ በነበሩ ግጭቶች የተነሳ የተወሰኑ የአስተዳደሩ ነዋሪዎች ህይወታቸውን ያጡበትና የቆሰሉበት፣ በርካቶች ከሰፈር ሰፈር ወይም ከቀበሌ ቀበሌ የተፈናቀሉበት፣ ቀላል የማይባል ንብረትም የወደመበት ነበር። ይህ የሰላም እጦት በልማት ላይ ስላስከተለው ተጽዕኖ ምክትል ከንቲባው አቶ አህመድ መሐመድ ቡህ እንዲህ ገልጹታል።
ባለፈው አመት ከተማው ላይ ያው ብዙ ችግሮች ነበሩ፣ ከጸጥታ ጋር በተያያዘ ማለት ነው። ስለዚህ በዛ አመተ ምህረት ይሰራሉ ተብለው ከታቀዱት 183 ፕሮጀክቶች ወደ 53% ናቸው የተከናወኑት። ያው አንደኛው ያው የጸጥታ ችግር ስለነበረ
የድሬዳዋ አስተዳደር ከሰላም እጦት ባሻገር የህገወጥ መሬት ወረራና ከወር በፊት ጀምሮ ደግሞ በ10 ሺዎች የሚቆጠሩ የከተማ ነዋሪዎችን ያጠቃው የቺኩንጉንያ ወረርሽኝም የ2011 ዋነኛ ችግሮች እንደነበሩ ነዋሪዎችና የአስተዳደሩ አመራሮች በተለያየ ጊዜ ሲገልጹት የነበረ ነው። በሐረሪ ክልልና በድሬዳዋ አስተዳደር ይስተዋሉ የነበሩ ግጭቶችና የህግ በላይነት ችግሮች በ2011 ሁለተኛ አጋማሽ ከመቀነሳቸው አንጻር በ2012 የተሻለ አፈጻጸም እንደሚኖራቸው ሁለቱም አመራሮች ተስፋ አላቸው። የሐረሪ ክልል በ2012 ትኩረት ሰጥቶ ስለሚሰሩባቸው ጉዳዮች አቶ ኦርዲን ይህም ብለው ነበር።
በ2012 ዓመተ ምህረት አጠቃላይ የክልሉን ነዋሪ በልማቱ ተጠቃሚ የማድረግ ስራዎች ተጠናክሮ አሁንም የሚቀጥል ይሆናል። በዚህ መሰረት አሁንም ዘንድሮ ትልቁ ትኩረታችን የወጣቶች ስራ እድል ፈጠራ ይሆናል ብለን አስቀምጠናል። ከዚህ በተጨማሪም በኢኮኖሚው ዘርፍ በተለይም በግብርና፣ በቱሪዝምና በማዕድን ልማት ላይ ከፍተኛ ትኩረት ሰጥተን የምንቀሳቀስበት ሁኔታ ይኖራል። ከዚህም በተጨማሪ ለአርሶ አደሩ ለግብይት የሚያመቹ መሰረተ ልማቶች የማሟላት ስራ በሰፊው የሚካሄድበት ይኖራል። በተለይም ከመንገድ ጋር፣ ከውሃ አቅርቦትና ከመብራት ጋር የሚነሱ ጥያቄዎችን ሙሉ በሙሉ አስፈላጊውን በጀትና ሌሎች ተዛማጅ ግብአቶችን አሟልተን ወደ ስራ የምንገባበት አጋጣሚ ይመቻቻል የሚል እምነት ነው ያለን። ከዚህ በተጨማሪም ለትምህርትና ጤና አስፈላጊ ትኩረት ሰጥተን ጎን ለጎን ደግሞ ከተማ ላይ የሚነሱ ጥያቄዎችን ከፍተኛ ትኩረት ሰጥተን የምንሰራበት አጋጣሚንም እናመቻቻለን። ለምሳሌ ያክል ከተማ ላይ በተለይም ከዋጋ ንረት ጋር የሚቀርቡ በርካታ ቅሬታዎችን በተመለከተ ከሀገር አቀፍ አቅጣጫዎች መነሻ ማድረግ አጠቃላይ ዋጋን የማረጋጋት ስራ በክልላችን በሰፊው የምንሰራበት አጋጣሚ ይኖራል። በተለይ ከተማ ላይ ከዚህ ጋር ተያይዞ የሚነሳው የትራንስፖርት ችግርን በተመለከተ የጀመርናቸው ስራዎች አሉ። እነዛን ሙሉ በሙሉ በ2012 ዓ.ም የከተማ ማህበረሰብ በተቀናጀ መልኩ የትራንስፖርት ችግር የሚፈታበትን አጋጣሚ ይመቻቻል የሚል እምነት አለን። በሌላ በኩል እንግዲህ በ2012 ዓ.ም ከፍተኛ ትኩረት እንሰጣለን ብለን ካስቀመጥናቸው ስራዎች መካከል የህግ የበላይነትን ማረጋገጥ ያስፈልጋል። በተለይም ዜጎች በሰላም ወጥተው በሰላም እንዲገቡ ያለምንም ስጋት ሁሉም ቦታ ላይ ተዘዋውረው እንዲሰሩ የማስቻል ስራ በተጠናከረ መልኩ ይቀጥላል።
የድሬዳዋ አስተዳደርም ዋነኛ ትኩረት ናቸው ያላቸውን አቶ አህመድ እንዲህ ገልጿቸዋል።
ወደ 185 ፕሮጀክቶች ናቸው በጀት ያገኙና የጸደቁት ማለት ነው። ስለዚህ እነዚህ 185 ፕሮጀክቶች በዚህ ዓመት ይከናወናሉ ማለት ነው። በሰላም አንጻር ደግሞ ስናይ በአሁኑ ዓመት ከባለፈው ዓመት የተሻለ ስለሆነ ሙሉ በሙሉ ተስፋ አለኝ ማለት ይቻላል። ፕሮጀክቶቹ በሙሉ ይጠናቀቃሉ ማለት ነው በዚህ ዓመት መጨረሻ ላይ እና ፕሮጀክቶቹ በአጠቃላይ ምን ምን ይመስላሉ የሚለው የተለያዩ ፕሮጀክቶች አሉ። ሶፍት ፕሮጀክቶች ይባሉ አሉ፣ ስልጠና እንዲሁም ሌሎች እንትን የያዙ ማለት ነው። ሌላዎቹ ደግሞ ግንባታ ፕሮጀክቶች አሉ። ግንባታ ፕሮጀክቶች ስንል በሙሉ አንድ ላይ ያርጊያቸው ነው። የመጠጥ ውሃ፣ የመንገዶች፣ የቢሮ፣ የመሰረተ ልማት ማለት እነዚህን ያጠቃልላሉ ማለት ነው። በአጠቃላይ የመልካም አስተዳደር ችግር ብናይ ብዙ መልካም አስተዳደሮች ችግሮች ይነሱ ነበር። ስለዚህ ደረጃ በደረጃ እነዛ ችግሮች የተፈቱ ይገኛሉ። ለምሳሌ አንድ ጉዳይ ያነሳችሁ አሁን የመሬት ጉዳይ፣ በአጠቃላይ የመሬት ጉዳይ በፊት እዚህ ቢሮ አንድ ላይ ተጨናንቀው ነበረ የሚባለው፣ አሁን ኪራይ እየተጠቀሙ ነው። ስለዚህ አዲስ ቢልዲንግ ተገንብቶ ባልቋል። በዚህ ወር ውስጥ ወደ አዲሱ ቢሮ ይገቡና በተስፋፋ መልኩ ስራውን እንዲያከናውኑ ማለት ነው። ስለዚህ ሲስተሙ ሙሉ አውቶሜትድ ስለሚሆን ከአሁን በኋላ ህብረተሰቡ ፈጣን አገልግሎት ያገኛል የሚል ተስፋ አለ። የስራ እድል ፈጠራ በተመለከተ በአሁኑ አመት ወደ 20,000 ወጣቶች የስራ እድል እንፈጥራለን ብለናል እና እነዚህ 20,000 ወጣቶች በተለያዩ ሴክተሮች በተለያየ ኤሪያዎች ማለት ነው የስራ እድል ሁሉም እንደ ፍላጎቱ ማለት ነው ፊት በሚያደርግበት ቦታ ሁሉም እየተሰካ ወደ ስራ እድል ፈጠራ እንገባለን የሚል እንትን ያለ።
ከጤና አንጻርም የቺኩንጉንያን የወባንና የደንጌ ወረርሽኞችን ለመከላከል ትንኞችን ማጥፋት ወሳኝ ቅድመ ሁኔታ መሆኑን በመረዳት ከዚህ አንጻር የተቀናጀ ስራዎች እንደሚሰሩም አቶ አህመድ ጨምሮ ገልጸዋል። ሁለቱም አመራሮች ለ2012 ለኢትዮጵያ ዘ የሚያስተላልፉት መልእክት አላቸው። አቶ አህመድ መሐመድ ቡህ
መላው ለኢትዮጵያ ብሔር ብሔረሰቦች፣ ለኢትዮጵያ ህዝቦች እንዲሁም ለድሬዳዋ ነዋሪዎች በሙሉ እንኳን ለአዲሱ አመት በሰላም አደረሰን ይላለሁ። ሰላምን ጠብቅ፣ ወደ ልማት አንድ ላይ ሆነን እንግባ። አንድ ላይ ሆነን ከሰራን ሀገራችን እንቀይራለን፣ እናሳድጋለን። ስለዚህ በድጋሜ እንኳን ለአዲሱ አመት አደረሳቸው ይላለሁ። አመሰግናለሁ።
አቶ ወርድን በድሬ
በ2012 ዓ ም በ2011 ዓ ም አቅደን ያልተገበርናቸውን መልካም ስራዎች የምንተገብርበትና ለላቀ ሀገራዊ አንድነትና ለላቀ ለውጥ የምንዘጋጅበትና እነዚህንም በውጤት የምናይበት ወቅት እንደሚሆን ሙሉ እምነት አለኝ። በድጋሚ እንኳን አደረሰን ለማለት ወዳለሁ።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች አሁን ሐኪሙን ይጠይቁ ነው። በተለያዩ ወቅታዊ ፕሮግራሞች ሲያቢያ ሲሸጋገር የቆየና በአንድ አነጋጋሪ ርዕሰ ጉዳይ ዙሪያ ያተኮረ ተከታታይ ቅንብር የመጨረሻ ክፍል ነው።
በሰው ልጅ የተፈጥሮ ስሜት ጠባይ ኃይል የተቀላቀለና ጠባጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው በተነሱ ጥያቄዎች ዙሪያ የተጀመረ ቅንብር ተከታይ ነው። ለጥያቄዎቹ ሙያዊ ትንታኔያቸውን የሚሰጡን የዘወትር የፕሮግራሙ ተባባሪ በዚህ በዩናይትድ ስቴትስ በሚገኘው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ፕሮፌሰር ዮናስ እንዳለ ገዳ፣ እንዲሁም በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ ክፍል ተባባሪ ፕሮፌሰርና የበርካታ መጽሐፍ ደራሲ ዶክተር ዋርት ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀጥሎ ይቀርባል።
አንዳንድ ጊዜ ያለ ቦታው የተላከ እንደሚባለው አይነት ስሜት አለ፣ ቁጣ አለ። ነገር ግን ያ ቁጣ ትክክለኛ መሰረትም ቢኖረው ያሰቡትንም ላያስገኙ ወደ ውዝግብና ግጭቶች እንዲያመሩ በመፍቀድ ፋንታ ለምን ትርጉም ያለው መፍትሄ የሚያስገኝ ሌሎችንም በኃይል የማይጫን መላ አይታሰብም? ለምን ሚዛን ጠፋ? የስነ ልቦና ዓለም ለዚህ የሚላቸው ነገሮች ካሉ ፕሮፌሰር ዮናስ ለዚህኛው ደግሞ እርስዎን ላስቀድምና ወደ ዶክተር ዋልተ ንጉስ እመለሳለሁ።
አንድ ነገር እዚህ ላይ ማለት የምፈልገው አሉላ፣ በአጭሩ ለማስቀመጥ ይሄ ሰልፍ ሳቦታጂንግ ቢሄቪየር፣ ራስን በራስ ውድቀት ውስጥ መክተት የሚባለው ይሄ ነው። ይህንን ነገር አሁን ፕሮፌሰር ስቲቨን ሄይስ ዩኒቨርሲቲ ኦፍ ኔቫዳ በደንብ ያጠኑት ነገር ነው እና ስድስት ነገሮች አምጥተዋል። አንደኛው አንድ ሰው ራስን መጀመሪያ መጠየቅ ያለበት ለምንድን ነው የምኖረው በዚች ዓለም? ምናልባት ለፖለቲካ ድርጅት፣ ለቤተሰብ፣ ለጤና፣ ለተለያየ ነገር ብሎ ይሄ ቫሊዩ ክላሪፊኬሽን የሚለው አለ። ከዛ ሁለተኛው ኮሚትድ አክሽን ማለትም ይህንን የምኖርበትን ነገር ስራዬ ብዬ ከታተለዋለሁ። ሶስተኛ ደግሞ ከፈጠርነው ታሪክ ጋር አንድ ሰው ከሁኔታዎች በዚህ ነገር እንደዚህ ስለሰራው እኔ ይሄ ነኝ ብሎ ማስብ የለበትም። እኔ የራሱን ህልውና የራሱን ማንነት መመዘን ያለበት ጥሩውንም መጥፎውንም ኒውትራሉንም በመመዘን ነው። ሰልፍ አስ ኮንቴክስት ይሉታል። በዛ ደግሞ አንድ ነገር አንድ ሰው ካለው ሀሳብ ጋራ መጣበቅ አያስፈልግም። ለምሳሌ አንድ ተማሪ ወድቃለሁ ብሎ ከመጀመሪያው ነው ካሰበ ከዚህ ሀሳብ ጋር ፊውዥን እዛ ከዚህ ሀሳብ ጋር ሰውየው ከተዋሃደ ወደ ጥናት ቤት ከመሄድ ይልቅ ወደ በርጫ ቤት መሄድ ያስባል ማለት ነው። ወደ መጠጥ ቤት መሄድ ያስባል ማለት ነው። ይሄንን የሚያሳወጡ ዲፊውዥን ፈንጠር ብሎ ሀሳብን ልክ የሌላ ሰው ሀሳብ አስመስሎ ቆም ብሎ ማሰብ፣ ያንን
የሌላ ሰውን ሀሳብ እንደሚመለከቱት ራቅ ብሎ ማለት ነው። መልካም
ዲፊውዥን ይሉታል። እና ይህንን ነገር አውጥቶ ለግለሰብ ስነ ልቦናዊ ላይ በቡድንም አሁን አንድ ደቡብ ሱዳን በአንዳንድ ቦታዎችም ተጠቅመውበታል። በኤች አይ ቪ ደቡብ አፍሪካ በኤፕለፕሲ በሽታ በተለያየ ሁኔታ ይህን ነገር ተጠቅመውበታል። እኛም ኢትዮጵያ ውስጥ ይህን ነገር ለማስገባት እየሞከርን ነው። እና ይሄ ያልከው ራስን በራስ ፑርሽ ማድረግ ሰልፍ ሳቦታጂንግ ቢሄቪየር እናየዋለን። አሁን በእውነት ብዙዎች የፖለቲካ ቡድኖች፣ ሶሻል ሚዲያ ሰዎችም ሁሉም እኮ ህዝቡ ቢወዳቸው ቢቀበላቸው ደስታቸውን አይችሉም። ነገር ግን ልክ ዋና አላማቸው በህዝቡ ዘንድ ተወዳጅ መሆን ከሆነ ወደዛ የሚወስዳቸው መንገድ ግን ጭራሽ የሚያዳልጥ ጭቃ ውስጥ ነው የሚከተሉት። ይሄ ሰልፍ ሳቦታጂንግ ቢሄቪየር ራስን በራስ ማደናቀፍ የታወቀ ነገር ነው። ያንን ከስነ ልቦና ከስነ አእምሮ አንጻር ከዚህ የተገኙትን ውጤቶች ህዝባችን ውስጥ የማሰራጨት ደግሞ የኛ ኃላፊነት ነው።
መልካም ዶክተር ዋልተ ንጉስ፣
እኔም አሁን ፕሮፌሰር ዮናስ ባለው ላይ የምጨምረው ነገር ምንድን ነው? መጀመሪያ እውነት መነጋገር ጥሩ ነው እና የእኛ ትልቁ ተግዳሮት የሚበዛው የህብረተሰባችን ክፍል በቅጡ የተማረ አይደለም። ከሀሳብ ተነጥሎ ሀሳብን ፊት ለፊት ቁጭ አድርጎ ሀሳብን እንደ መልኩ እንደ ቅርጹ በደንብ ለማየት ሰልፍ ሪፍሌክቲቭ የሆነ ምክንያቱም መጨረሻ ላይ አሁን ፖለቲከኞች ብናይ አክቲቪስት የሚባሉትንም ብናይ ህዝብ ነው ተገን የሚያደርጉት። ህዝብም ነው መጨረሻ ፖለቲከኞችን የሚመርጠው እና ማመዛዘን ችሎታ ለሀገሪቱ ጤንነት፣ ለሀገሪቱ ፖለቲካዊና ኢኮኖሚያዊ ጤንነት በጣም ቁልፍ ነገር ነው። አሁን ያለው ማህበራችን እንደዛ አይደለም። ግን እንደዛ እንዲመጣ ነው ምን ሞግተው አሁን ምናልባት የሚያዳምጡ
አንዳንድ እኔ ልንገሮት ሲዳሞ ክፍለ ሀገር እያለሁ ህፃን ሆኜ በሲዳማ ባህል አንዱ አንዱን አያቋርጥም በውይይት አንዱ አንዱ ሲጨርስ የመስማት ሪፍሌክት የማድረግ ይሄ እንደዚህ አይነት ባህላዊ ነገሮች አሉ በየቦታው አማራውም
አለና
ኦሮሞም
አገን አሁን ያለው ትውልድ ይሄንን ወርሷል የሚለው ነው የኔ ጥያቄ እንጂ ባህሉም አለን አሁን ሰው እንዳሉት በዳሞ ኦሮሞም ባህል በነበረ ቤተሰቦቻችን ተጣልተው ሽማግሌዎች ተጋብዘው ቤት መጥተው አይተን የለ እንዴት መደማመጥን የሚያክል ባህል እንዳላቸው ችግሩ አሁን ያለው ወጣት የሚበዛ የማህበራችን ክፍል ለባህሉ ታይ ነው ጥያቄ ነው
በግለሰቦች የሚገለጠውን በስፋት የሚታይ ከመሆኑ አንጻር ይመስለኛል ዶክተር ዋልተን ንጉስ እንደሱ ያሉት
አዎ በዚህ ከተስማማን አግሬሽን ትልቅ ችግር ነው አሁን እኛ ጋር ስጋት ላይ ሊጥል የሚችል ችግር ነው ላውን ባለመታገስ ሌላውን በማንቋሸሽ ይበዛ ደግሞ ሌላውን በማሳደድ እየተገለጠ ነው ያለው ለመዳን የሚጠቅመን ነገር ምንድነው የዓለምን ታሪክ በተወሰነ መልኩ በቅጡ ማየት ነው አሁን በተለይ ማስ አግሬሽን በሚለው ነገር ላይ ብዙ ሰዎች እንደምስት ናዚዎችን ነውና ናዚዎች በጣም የተማሩ ሰዎች ነበራቸው ጀርመን በሁለተኛው ዓለም ጦርነት አካባቢ በቴክኖሎጂ በኢንጂነሪንግ በሜዲሲን በፊዚክስ በኬሚስትሪ በጣም ላቅ ያለ ቦታ ላይ የደረሰች ሀገር ነበረች በሚሊተሪ ብናይ ከፍተኛ የሆነ የሚሊተሪ ኃይል ነበራት ግን ከአግሬሽን አተረፈች ወይ ስንል አላተረፈችም
ፕሮፌሰር ዮናስ እንዳለንና ዶክተር ዋልት ንጉስ ዳርጌን እናመሰግናለን። አድማጮች ቀደም ብለን ያላሰማናችሁ አንድ ዘገባ እናስከትላለን። የሳውዲ አረቢያ ንጉስ ሳልመን አገራቸው የፈሪዎች ጥቃት ያሉትን የመከላከል ብቃት አላት ነው ያሉት። ይሁንና ዓለም አቀፍ ማህበረሰብ አጥፊዎቹን በግልጽ እንዲጋፈጥ ጥሪ ማድረጋቸው ተዘግቧል። ባለፈው ሳምንት መጨረሻ በሳውዲ አረቢያ የነዳጅ ዘይት ጣቢያ ላይ የደረሱት ጥቃቶች የኢራን እጅ አለባቸው ነው ያሉት። ቆንጅታ የናት ያጠናቀረችው ነው።
በሳውዲ አረቢያ የነዳጅ ማምረቻ ዋና ጣቢያዎች የደረሰው ተከታታይ የድሮን ጥቃት ውጥረቱን ማባባሱን እንደቀጠለ ነው። ትናንት ሰኞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከባህሬን አልጋወራሽ ሳልማን ጋር በዋይት ሀውስ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ ጉባኤ ቁርጥ ባለ መልኩ ኢራንን ተጠያቂ ሊያደርጉ ተቃርበው ነበር።
ያንን በእርግጠኝነት እንደርስበት ወዲያውኑ እናሳውቃቸዋለን፣ ግን እንደዚያ ነው የሚመስለው።
ከኢራን ጋር ጦርነት ውስጥ ለመግባት እንደማይፈልጉ አጥብቀው ያስገነዘቡት ሚስተር ትራምፕ፣ ሆኖም ዩናይትድ ስቴትስ በወታደራዊ ረገድ ዝግጁ ነች ብለዋል።
That was a very large attack. And it could be met with an attack many times larger version.
የደረሰው በጣም ትልቅ ጥቃት ነው። ግን ሀገራችን ከዚያ በጣም ብዙ ጊዜ እጥፍ በሚበልጥ ጥቃት በቀላሉ ምላሽ ልትሰጥ ትችላለች። መጀመሪያ ግን በደንብ አጣርተን ማወቅ አለብን።
የሳውዲው የነዳጅ ማምረቻ ላይ ለደረሰው ጥቃት በኢራን የሚደገፉትና የየመንን ዋና ከተማ ሰንአን የሚቆጣጠሩት ሁቲዎቹ አማጽያን ቡድን ኃላፊነት ወስዷል። ተከትሎ በደረሰን ዜና ደግሞ ጥቃቱን ያደረሱት ድሮኖችና ዝቅ ብለው የሚምዘገዘጉ ሚሳኤሎች የተነሱት ከኢራን ምድር ስለመሆኑ ማረጋገጣቸውን የዩናይትድ ስቴትስ የስለላና ወታደራዊ ባለስልጣናት አስታውቀዋል። በስም ያልጠቀሳቸውን ባለስልጣናት ጠቅሶ ሲቢኤስ የተባለው የዜና አውታር ሚሳኤሎቹና ድሮኖቹ የኩዌትን የአየር ክልል እያቋረጡ መብረራቸውን ነው የዘገበው። ከዓለም የዘይት አቅርቦት 6% የሚሆነውን ያስተጓጎለው የሳውዲ አረቢያን የነዳጅ ዘይት ምርት ማሳዎች የደበደበው ጥቃት ከ20 በላይ በሚሆኑ ድሮኖችና ሚሳኤሎች የተፈጸመ መሆኑን ባለስልጣናቱ አስታውቀዋል። ቴህራን ደግሞ በጥቃቱ ፈጽሞ እጅ ያልገባም ስትል አስተባብላለች። የቀረበባትን ወንጀላ የለየለት ውሸት ብላ ውድቅ አድርጋለች። የኢራን ፕሬዚደንት ሐሰን ሩሃኒ
የየመን ሕዝብ ራሱን የመከላከል ሕጋዊ መብቱን ስራ ላይ እየዋለ ነው። የደረሰው ጥቃት ለቀደመ ጥቃት በአጸፋነት የተወሰደ ነው። ስለዚህ ዋናው መፍትሄ የሚሆነው ጥቃቶቹን ማቆም ነው። የየመኑ ቀውስ ፖለቲካዊም መፍትሄም ጭምር የሚሻ ነው።
በየመን
የተባለው
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከተባበሩት የአረብ ኤሚሬቶችና ከሱዳን ጉብኝታቸው በኋላ ወደ ኢትዮጵያ መሄዳቸውን ምንጮቹ እንደጠቆሙት ጠቅሶ የአስመራ ሪፖርተራችን ትላንት ዘግቦ እንደነበር ይታወሳል። ስለተባለው ጉብኝት ከኢትዮጵያ በኩል የወጣ መግለጫ እንዳልነበረ ማሳወቀናል። ይሁን እንጂ ብርሃነ በርሀ ባደረገው ማጣራት ፕሬዝዳንቱ ወደ ኢትዮጵያ አለመሄዳቸውን አረጋግጧል። በመሆኑም ስለ ትላንቱ ዘገባ ይቅርታ እንጠይቃለን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጁ ሰለሞን አባተና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ደህና ደህና